ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ድምጿን ስትቀንስ ዝም ያለች መስሏችሁ ዝም ያለች መስሏችሁ የነኳት አልፈዋል እርሷ ግን ጸንታለች። ይህንንም አልፋ ገና ትኖራለች። ያይገባትም አገር ለሰራችው አገር ላቆመችው ድምጿን ስትቀንስ ዝም ያለች መስሏችው ዝም ያለች መስሏችው የነኳት አልፈዋል እርሷ ግን ጸንታለች። ይህንንም አልፋ ገና ትኖራለች።
በዚህ በመስኮቱ በኩል ነው ሽጉጡን አውጥቶ እየተኮሰብን ያለው።
በተጨማሪም የየሀገረ ስብከት ስራ አስኪያጆችንና ሰራተኞችን አገልጋይ ካህናትንና ምዕመናንን በሕገ ወጥ መልኩ በማሰር እንደ መንግስት የሚጠበቅበትን ኃላፊነት ባለመወጣቱ ቤተ ክርስቲያናችንን እጅግን አሳዝኗታል።
የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አድባራቶች የአደጋ ጊዜ የደውል ጥሪ ድምፅ ሲያስተጋቡ አሉ። በሻሸመኔ ሁለት ኦርቶዶክሳውያን በኦሮሞ ልዩ ኃይል በግፍ ተገድለው ሰማዕትነትን የተቀበሉ ሲሆን ቅዱስ ሲኖዶሱም ድርጊቱን ፍጹም አረመኔነት በማለት በጽኑ አውግዞታል። መላው የኢትዮጵያ ኦርቶዶክስ እምነት ተከታይ በሙሉ ሶስቱን ቀን ጾመ ነነዌን ጥቁር ማቅ በመልበስ ጾመው እንዲጸልዩ ቅድስት ቤተ ክርስቲያን ያወጀች ሲሆን የካቲት 5 ቀን 2015 ዓ.ም ደግሞ በመስቀል አደባባይና በጃን ሜዳ ጨምሮ በመላው ዓለም ባሉት አድባራቶቿ ሁሉ ታላቅ መሬት አንቀጥቅጥ ህዝባዊ ሰልፍ እንዲካሄድ ቅዱስ ሲኖዶሱ አውጇል።
ለአማራ ልዩ ኃይል፣ ለአማራ ፋኖ፣ አጠቃላይ የአማራ ህዝብ ፋኖ ነው፣ ለፋኖ ለአማራ ልዩ ኃይል አማራ ሆኖ በኢትዮጵያ መከላከያ ሰራዊት የሚባል ድሮ የትግሬ ወያኔ አሁን የአክራሪ ኦነግ ኦሮሞ አገልጋይ የሆነ ውስጥ የምታገለግል በሙሉ ለወገንህ፣ ለህዝብህ፣ ለሀገርህ፣ ለእምነት ወጥተህ በጊዜ እንድትቆምላለሁ። ለአማራ ልዩ ኃይል በተለይ ደግሞ አማራ የሆናችሁ በሙሉ በአማርኛ ተናጋሪ ኦሮሞዎች የደንብ ልብስ እየለበሰ እርስ በርሳችሁ እየጨረሷችሁ ስለሆነ በጊዜ ማንነታችሁ ፈልጋችሁ ፋኖን ተቀላቅላችሁ
አብይ መራሹ የኦህዴድ ድርጅት የአማራን ግዛት ጎጃም ላይ መጠነ ሰፊ ወረራ ለመክፈት ሙሉ ዝግጅት ማድረጉና በሰሜን ሸዋ የተዋቀረው አዲስ ኮማንድ ፖስት ዋና ዓላማው የሸዋን አማራ ፋኖ ኢላማ ያደረገ መሆኑን ከሌሎች መረጃዎቻችን ጋር በዝርዝር ይዘን ቀርበናል። ሰላም ጤና ስትልኝ ክብራትና ክብራን አድማጮቻችን፣ ይህ በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ ዘወትር እሁድ፣ ማክሰኞ፣ ሐሙስና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚተላለፍላችሁ ጋሻ የአማራ ድምፅ ራዲዮ ጥር 28 ቀን 2015 ዓ.ም ዕለተ ሰንበት ስርጭታችን ፕሮግራም ነው። ክብራትና ክብራን አድማጮቻችን የሀገረ ኢትዮጵያ ስነ መንግስትና ግዛታዊ ነጻነት ቀያሽ መሐንዲስ ዋልታ ምሰሶ ማገርና መሰረት በሆነችው በኢትዮጵያ ኦርቶዶክስ ቅድስት ቤተ ክርስቲያን ላይ በተከፈተው መንግስታዊ ዘመቻ ላይ ያተኮረን ዝግጅት ይዘን ቀርበናል። እስከ ዝግጅታችን ፍጻሜ የተከታተሉ ዘንድ በአክብሮት የምጋብዛችሁ የዕለቱን ፕሮግራም አዘጋጅቼ ማቀርብላችሁ ወንደሰን ተክሎ መሆኔን በመግለጽ በቀጥታ ወደ ዜናዎቻችን አመራችኋለሁ። መልካም ቆይታ። የኢትዮጵያ ኦርቶዶክስ ቤተክርስቲያን 44ቶች በሻሸመኔ ባርሲ ነገሌ ባሰበተፈሪ ጭሮና በበርካታ አድባራቶች ያደጋ ጊዜ ድረሱልን የደወል ድምጽ ቀዳሜ ጥር 27 ቀን 2015 ያስተጋቡ ያሉ ሲሆን በሻሸመኔ ከተማ በኦሮሞ ልዩ ኃይል ሁለት ኦርቶዶክሳውያን በግፍ በመገደል ሰማዕትነትን የተቀበሉ ሲሆን ድርጊቱንም ቅዱስ ሲኖዶሱ በጽኑ አውግዞታል። የቤተክርስቲያኒቱን ህገ ቀኖናና ዶግማ በመጣስ ራሳቸውን ነጥለው በወጡ ሶስት የኦርቶዶክስ አባላትና በነሱ በተሾሙ 26 ተከታዮች ላይ ቅዱስ ሲኖዶሱ ድርጊቱን ኑፋቄ ብሎ በማውገዝ ከቤተክርስቲያኒቱ የነጠላቸው ሲሆን ይህንንም ተከትሎ አብይ መራሹ የብልጽግና መንግስት ለካድሬ ቡድን የጥበቃ ቡድን በመመደብ በየአድባራቱ በጉልበትና በኃይል የዘረፋ ተግባር በማስፈጸም ላይ ይገኛል። በዚህም መሰረት ቅዳሜ ጥር 27 ቀን ሻሸመኔ በሚገኘው የቅዱስ ሚካኤል ቤተክርስቲያን ለመቆጣጠር ካድሬ ቡድን በኦሮሞ ልዩ ኃይል ታግዞ ወደ ቤተክርስቲያኑ ያመራ ሲሆን በህዝበ ምእመኑ በደረሰበት ብርቱ ተቃውሞ ተኩስ ተከፍቶ ሁለት ኦርቶዶክሳውያን የተሰዉ ሲሆን አራት ያሉ ደግሞ መቁሰል መቻላቸውን ማወቅ ተችሏል። ብፁዕ አቡነ ዮሴፍ እኔም ከልጆቼ ጋር እሰዋለሁ በማለት ከነበሩበት መንበረ ፓትርያርክ በመነሳት በቀጥታ ወደ ሻሸመኔ የተጓዙ ሲሆን የኦሮሞ ልዩ ኃይል ወደ ደብራቸው እንዳይገቡ በማገድ ወደ ሐዋሳ እንዲጓዙ አስገድዷቸዋል። ብፁዕ አቡነ ዮሴፍ ስለ ሻሸመኔ ክስተት እንዲህ ይላሉ።
አሁን ቀን ሙሉ ጥይት ሲተኮስ ነው ያለ። እዚያው የህዝብ አልወጣም ብሎ እዚያው ቤተክርስቲያኑ ባለበት ሰዓት አሁን ምሽቱን ተጠግተው ተደራጅተው መጥተው የመንግስት አካላትም ቄሮም ሆነው አንድ ላይ መጥተው ቤተክርስቲያኑን ገልብጠው ገብተው ቤተክርስቲያኑ ያለውን ህዝብ እየደበደቡ እየቀጠቀጡ፣ ግማሹ ወደ ሆስፒታል ይሄዳል፣ ግማሹ ባይሲዙ እየተጫነ ወዴት እንደሚሄዳል፣ የቤተክርስቲያን አስተዳዳሪዎችና መሪዎች ወዴት እየታደኑ እየተያዙ፣ የወረዳ አስተዳዳሪዎች እየተያዙ እየታደኑ እየታሰረበት ያለበት ጊዜ ነው እና ይህንን ሰሚም ስለሌለ ብንናገረውም ምንም ብንለውም በአሁኑ ሰዓት ማን እንደሚደርስላቸው አላውቅም፣ ወዴት እንደምንጮህም አላውቅም። አሁን ያለባቸውና እየደረሰባቸው ያለ መከራ ይህን አይባልም። አሁን በዚህ በጨለማው እየተያዙ እየተሳደዱ ወደ እስር ቤት እየተጋዙ ያለበት ሰዓት ነው። ለማን ምንድን ነው የሚደረገው?
ቅዱስ ሲኖዶሱ የሻሸመኔውን ጥቃት በጽኑ ኮንኖና አውግዞ ለተሰዉት ሁለቱ ሰማዕታት በመላው ኦርቶዶክስ ቤተ ክርስቲያናት በሙሉ ስርዓተ ፍታት እንዲካሄድ ወስኗል። መላው የኦርቶዶክስ እምነት ተከታይ በሙሉ ከነገ ጀምሮ ለቀጣይ ሶስት ቀናት ለሚካሄደው ጾመ ነነዌ ጥቁር ማቅ ለብሰው እንዲጾሙና እንዲጸልዩ የታወጀ ሲሆን በፊታችን የካቲት 5 ቀን 2015 ዓ.ም ደግሞ በመስቀል አደባባይና በጃን ሜዳ ጨምሮ በመላው ዓለም ባሉት የኦርቶዶክስ አድባራት ታላቅ መሬት አንቀጥቅጥ ህዝባዊ ሰልፍ እንዲካሄድ ቅዱስ ሲኖዶሱ ማወጁን አስታወቀ። የቅዱስ ሲኖዶሱን ውሳኔ ተከትሎ ኦርቶዶክሳውያን አርቲስቶች፣ ጋዜጠኞች፣ ፖለቲከኞች፣ ባለሀብቶችና ሰፊ የኦርቶዶክስ ምዕመን መጠነ ሰፊ በሆነ ዘመቻ ለቅዱስ ሲኖዶሱ ውሳኔ ተገዥና ፈጻሚ መሆናቸውን በስፋት በመግለጽ ቅዱስ ሲኖዶሱ ያዘዘንን በሙሉ ለሃይማኖታችን ለመፈጸም ዝግጁ ነን በማለት ድጋፋቸውን እየገለጹ ይገኛሉ። ከኦርቶዶክሳውያኑ አርቲስቶች መካከል ቴዲ አፍሮ፣ ጎሳዬ ተስፋዬ፣ ፀሐይ ዮሐንስ፣ ዳኝ ዋልና መሰል በርካታ አርቲስቶች የቅዱስ ሲኖዶስን ውሳኔ በመቀበል ሙሉ ድጋፋቸውን በመግለጽ በሀገራችንና በሃይማኖታችን ህልውና ላይ የመጣን ፈጽመው አንታገስም ሲሉ የቤተ ክርስቲያኒቱን የሀገር ባለውለታነትን በመግለጽ ከጎንሽ ነን በማለት ለመላው ኦርቶዶክሳዊ አቻ ወንድም እህቶቻቸው ጥሪ አስተላልፈዋል። ከሶስት ቀን ጥቁር ማቅ ለብሶ መጸለይ በኋላ ቅዱስ ሲኖዶሱ የፊታችን የካቲት 5 ቀን 2015 ዓ.ም መስቀል አደባባይና ጃን ሜዳን ጨምሮ በመላው ዓለም ባሉት አድባራቶች በሙሉ ምድር አንቀጥቅጥ ሰላማዊ ሰልፍ እንዲካሄድ አውጀዋል። የካቲት 5 ቀን 2015 ዓ.ም አድባራቶች በሙሉ ከጠዋቱ 2 ሰዓት ስርዓተ ቅዳሴ እንደተጠናቀቀ ደውላቸውን በመደወል እና ህዝበ ምዕመኑን በመሰብሰብ ቅዱሳን ታቦታቱን አጅበው በዝማሬና በወረቦ ወደ መስቀል አደባባይና ወደ ጃን ሜዳ እንዲጓዙ አቅጣጫ ያስቀመጠ ሲሆን በተቀረው ዓለም ያሉት አድባራቶች በሙሉ በተመሳሳይ ዕለት ሰልፍ እንዲወጡ ወስኗል። የኦሮሞ ሲኖዶስ ለማቋቋም በቅድስት ቤተ ክርስቲያን ላይ ጦርነት ያወጀው አብይ መራሹ የኦህዴድ ድርጅት የአማራን ግዛት ጎጃም ላይ መጠነ ሰፊ ወረራ ለመክፈት ሙሉ ዝግጅት ማድረጉን መረጃዎች የሚጠቁሙ ሲሆን በሰሜን ሸዋ ደግሞ ኦነግ ሸኔን ለመከላከል በሚል በነ ግርማ የሽጥላ የታወጀው የአስቸኳይ ጊዜ አዋጅ ኮማንድ ፖስት በአካባቢው ያለውን የሰሜን ሸዋ አማራ ፋኖ ኃይሎችን ኢላማ ያደረገ መሆኑን ከሰሜን ሸዋ የደረሰ መረጃ አስታወቀ። በጓ ጽዮን ደጃፍ ስር በአባይ ሸለቆ ውስጥ መጠነ ሰፊ የኦሮሞ ልዩ ኃይል ሰራዊት በጎጃም ላይ መጠነ ሰፊ ወረራ ለመፈጸም ሙሉ ዝግጅቱን አጠናቆ በተጠንቀቅ ላይ የሚገኝ መሆኑን የደህንነት መስሪያ ቤት ምንጮቹን በመጥቀስ ህብር ራዲዮ ዘግቧል። ጎጃምን ለመውረር በጎሐጽዮን አባይ ብርሃ ውስጥ የተከማቸው መጠነ ሰፊ ሰራዊት ሙሉ በሙሉ የኦሮሞ ልዩ ኃይል መሆኑንና ከፍተኛ የጦር መሳሪያ የታጠቀ መሆኑን ምንጮች ጠቁመዋል። ጋሻ አማራ ከዓመት በፊት በአብይ አህመድ አሊ ደቡብ ሲዳማ ክልል ለመጎብኘት በተገኘበት ሰዓት ከሲዳማ ሀገር ሽማግሌዎች በኩል በአማራ ላይ ለምንድን ነው ጭፍጨፋ የሚካሄደው ተብሎ ለቀረበለት ጥያቄ የሰጠውን ምላሽ በጽኑ የምታስታውስ ሲሆን፣ በወቅቱ አብይ ነፍጠኞች እኛን መጤ ወራሪ እያሉ ሲጠሩን የተበሳጩ ቄሮዎች ዋጋቸውን ሰጥቷቸዋል ካለ በኋላ እኛን መጤና ወራሪ እስካሉን ደግሞ ጎጃምና ጎንደርን በመውረር ወረራ ምን እንደሚመስል እናሳያቸዋለን ብሎ እንደመለሰላቸውና በወቅቱም እንደዘገብነው ማስታወስ እንወዳለን። ይህን ዛቻ ከሰነዘረ አንድ ዓመት በኋላ በኦነግ ሸኔ ስም ሳይሆን እስከ አፍንጫው የታጠቀ የኦሮሞ ልዩ ኃይል ግዙፍ ሰራዊት በጎሐጽዮን ደጃፍ በአባይ በረሃ አከማችቶ ለወረራ የመዘጋጀቱ መረጃ ተአማኒነት የሚያረጋግጥልን ሲሆን፣ በተጨማሪም የአብይ አህመድ ከህዋቶቹ ጌታቸው ረዳና ጀነራል ጻድቃን ገብረትንሳይ ጋር በደቡብ ተገናኝቶ ለትግራይ ከነገ ሰኞ ጀምሮ የሚለቀቅ የ5 ቢሊዮን ብር ፈሰስ በጀት ውሳኔ መወሰኑን በአማራ ላይ ላቀደው መጠነ ሰፊ የወረራ ዘመቻ አመላካች ሆኖ አግኝተነዋል። በተያያዘ ዜና የአብይ አህመድ በአማራ ላይ ያቀደውን መጠነ ሰፊ የወረራ ዘመቻን እውነተኝነት ከሚያረጋግጡልን ምልክቶች ውስጥ የሰሞኑን ድንገተኛ የሱዳን ጉብኝትን ለአብነት የምንጠቅስ ሲሆን፣ በጉብኝቱ ወቅት አብይ ከአቅሜ በላይ በሆነ ሁኔታ በቅርብ ቀን አማራ ወረራ ይከፍትባቸዋል ብሎ ለሱዳን ባለስልጣናት መናገሩን ለአብነት መጥቀስ ይገባናል። አብይ ለሱዳን ባለስልጣናት ከአቅሜ በላይ በሆነ ሁኔታ በቅርቡ በአማራ ጦርነት ይከፈትባቸዋል ብሎ ለሱዳን ባለስልጣናት ከመግለጹም በላይ የአልፋሺጋን መሬት ከእጃችሁ እንዳታወጡ ልመርቅላችሁም ነው የመጣሁት በማለት ገልጾ የኢትዮ ሱዳን የቻይና ባቡር ግንባታ ፕሮጀክት ከታቀደለት የአማራን ክልል አቋርጦ ወደ ሱዳን የመጓዝ እቅድ ተቀይሮ በኦሮሚያ ውስጥ እንዲያልፍ መጠየቁንም ካሰባሰብናቸው መረጃዎች ማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ሸዋ የተጣለው አስቸኳይ ጊዜ አዋጅ ኮማንድ ፖስት ዋና ዓላማው የኦነግ ሸኔን እንቅስቃሴ ለመግታት ያለመ ሳይሆን በአካባቢው ያሉትን ጠንካራ የአማራ ፋኖ ኢላማ ያደረገ መሆኑን ከስፍራው ያነጋገርናቸው የፋኖ አባላት ገልጸዋል። ከሳምንታት በፊት በግርማ የሺጥላ ሴራ ከ300 በላይ የአማራ ልዩ ኃይል አባላት በግፍ በተጨፈጨፉበት ሰሜን ሸዋ፣ ዛሬ ደግሞ በዚሁ ተመሳሳይ ሰው ግርማ የሺጥላ ማለታችን ነው የኮማንድ ፖስት የተቋቋመ ሲሆን፣ ኢላማው ግን በአካባቢው ያሉት የአማራ ፋኖች ላይ ያነጣጠረ መሆኑን ነው ፋኖቹ ለጋሻ የገለጹት። ክብራትና ክብራን አድማጮቻችን፣ በሰሜን ሸዋ የአማራ ፋኖ ስጋት ጉዳይና በአካባቢው ላይ በተጣለው ኮማንድ ፖስት ጉዳይ ላይ ያተኮረ ልዩ ዘገባን በአካባቢው ከሚንቀሳቀሱ ፋኖች ቆይታ በማድረግ ሰፊ ዘገባን በዕለታዊው የዩቱብ ቻናላችን ላይ እንደምናቀርብ በመጠቆም የዕለቱን ዜና ስንቋጭ ቀሪውን የውይይት ፕሮግራማችን ትከታተሉ ዘንድ የመሸጋገሪያ ሙዚቃ ጋብዘናል። መልካም ቆይታ። ይህ ጋሻዬ አማራ ድምጽ ራዲዮ የዕለት ሰንበት ስርጭት ሁለተኛውን የፕሮግራም ክፍል ነው እያደመጣችሁት ያለው። ክብሯትና ክብሯን አድማጮቻችን፣ በክፍል ሁለት የመወያ ፕሮግራማችን ላይ በእንግድነት እንዲሳተፍ የጋበዝኩላችሁ የጋሻ አማራ አመራር አባል አቶ አንተነ ገላይን ነው። አቶ አንተነ ገላዬ በኢትዮጵያ ቅድስት ቤተክርስቲያን ላይ በደረሰው መንግስታዊ ጥቃት ዙሪያ አብረው ውይይት ለማድረግ እዚህ ስቱዲዮ ይገኛል። አቶ አንተነ እንኳን በሰላም መጣ።
እንኳን ደህና ቆየኝ ወንደሰን። አመሰግናለሁ። እግዚአብሔር
አመሰግናለሁ። ብልጽግና በፕሮግራሙ ላይ ኦርቶዶክስ ቤተክርስቲያን የብልጽግና ጸር ናት በሚል በጠላትነት በግልጽ የፈረጃት ናት። ይህም ፍረጃ ተከትሎ ላለፉት 4 እና 5 ዓመታት ተከታታይ ዘመቻ ተከፍቶባታል። አሁን እንግዲህ ግልጽ ቤተክርስቲያኒቷን የማፍረስ ዘመቻ ነው የተነሳው። ይህንን ዘመቻ ተከትሎ ከቤተክርስቲያኒቱ እየተሰጠ ያለው ምላሽ ተገቢ ነው የሚሉ አሉ፣ ተገቢ አይደለም፣ እጅግ አናሳ ነው የሚሉ አሉ፣ አናሳም አይደለም፣ ተመጣጣኝ ነው የሚሉ አሉ። አንተ የቤተክርስቲያኒቱን የአጸፋ እርምጃ በምን መልኩ ነው የምትገልጸው?
እንግዲህ የአገሪቷን የጦር ኃይል፣ የአገሪቷን የደህንነት ተቋም፣ የአገሪቷን ማናቸውንም ሀብት፣ ባንኩንም፣ መንግስትነት በትረ ስልጣኑን የተቆጣጠረው አካል ነው ወንጀል እየፈጸመ ያለው፣ እምነትን እያጠፋ ያለው፣ ህዝብን እንደ ከብት እንደ ዱር እንስሳ የዱር እንስሳ እንኳን መብት ወጥቶለት በዓለም አቀፍ ህግ የዱር እንስሳ መግደል ሆነ ማሰቃየት ወንጀል መሆኑ በታወጀበት ሰዓት የሰውን ልጅ አማራን በእምነት የኦርቶዶክስ እምነት ተከታይን ነባር ኢትዮጵያዊ ኢትዮጵያና ሰላም ወዳድን ኢትዮጵያና ደህንነት ወዳዱን ህዝብ እንደ በጅምላ ሲረሽን፣ በጅምላ ሲገድል፣ በጅምላ ሲቀብር፣ ፎቶ እያስነሳ ቪዲዮ እያስቀረጸ ሲያርድ፣ ቤት ዘግቶ ሲያቃጥል፣ የሴት ልጅ ማፀን እየቀደደ ጽንስ ሲያስወጣ የነበረው የኦነግ ብልጽግና መንግስት በአብይ አህመድ የሚመራው ስርዓት ነው እንግዲህ ኃይሉን በሙሉ የተቆጣጠረው አማራን ላይ እንዲመራ የተወከለው አማራን ለማጥፋት ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ እስልምና፣ ጸረ አማራ፣ ጸረ አጠቃላይ ህዝብ የሆነውን ህገ መንግስት ለማስፈጸም እየዘረፈ በማዘረፍ አማራን ለዚህ ያበቃው ብአዴንም ለዚህ አላማ አስፈጻሚ ሆኖ ሁሉም ትእዛዝ ተቀብሎ በሚደረግ ሰዓት ላይ የእምነት አባቶቻችን ብፁዕ ወቅዱስ አባቶቻችን የሚችሉትን መልእክት አስተላልፈዋል። ከዚህ በኋላ መታፈን ይኖራል። የግንኙነት መንገድ ሊቋረጥ ይችላል። ቴሌቪዥን፣ የዩቲዩብ፣ ማናቸውንም ከህዝብ ጋር የሚደረገው ግንኙነት ሊቋረጥ ስለሚችል አንዴ ጥሪ አስተላልፈዋል። አንዴ ቤተክርስቲያን አደጋ ላይ እንደወደቀች አውቀናል እና ምዕመናኑ ነው ከዚህ በኋላ አባቱን መጠበቅ ያለበት። በየአካባቢው ቤተክርስቲያኑና የእምነት አባቱን መጠበቅ ላይ ሻሸመኔ ላይ ደወል ተደውሏል። እንግዲህ አንድ ቤተክርስቲያን፣ አንድ ሲኖዶስ፣ አንድ ፓትርያርክ ብለን ነው የምናምነው። አጠቃላይ የኦርቶዶክስ እምነት ተከታይ የሚያምኑት ዛሬ ላይ አብዛኛው ይሄ አክራሪ አሁን የመጣ የአብይ እምነት ተከታይ የስርዓቱ አጨብጫቢ የነ ሙጂብ አሚኖ ደጋፊ ካልሆነ በስተቀር ትክክለኛው የእስልምና እምነት ተከታይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጎን ቁሟል። ትክክለኛ የፕሮቴስታንት እምነት ተከታይ ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ጋር ቁሟል። ለህሌናውና የሚገዛ ለፈጣሪውን የሚያከብር በሙሉ ከእውነት ጋር እየቆመ ባለበት ሰዓት አጥፊዎቹ ሰይጣን አምላኪዎች በገንዘብ የሰከሩ አገር ለማፍረስ አንድን ህዝብ ጠላት አድርገው አማራ የሚባል መጥፋት አለበት የሚባል የውጭን ስራ ተልዕኮ እያስፈጸሙ የሚገኙት በሙሉ እየተረባረቡ ባሉበት ሰዓት ሻሸመኔ የቤተክርስቲያን ደወል ሲደወል ሁሉም በጎንደር፣ በጎጃም፣ በሙሉ ሸዋ፣ አዋሳ፣ በደቡብ በሁሉም አካባቢ ነው ደወል መደወል ያለበት። የአንድ ቤተክርስቲያን ችግር የሁሉም ቤተክርስቲያን ችግር ነው። የአንድ ቤተክርስቲያን የአንድ ምዕመን መሞት መገደል የሁሉም መሞት ነው። የአንድ እምነት አባት የእምነቱ አባት አንድ የቤተክርስቲያን አገልጋይ መገደል የሁሉም መገደል ነው እና በዚህ ልክ ህዝቡ መነሳት አለበት። በዚህ ልክ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ማፍረስ ማለት ኢትዮጵያን ማፍረስ ነው። አላማውም ይሄ ነው። ኢትዮጵያን ስሟን ማጥፋት፣ ስሟን ለመቀየር፣ ታሪኳን ለማጥፋት የሚደረገውን ሴራ ይችን ተቋም ቀድሞ ይችን ሀገር የመሰረተች ይችን ሀገር ለዚህ ያበቃች የእስልምና እምነት አባቶችንም ተቀብላ በእንግድነት አስተናግዳ እምነታቸው እንዲከተሉ እንዲያስፋፉ የፈቀደች ሁሉንም ተከባብሮ እንዲኖር ያስተማረች ያነጸችን ቤተክርስቲያን በማጥፋት አገር ማጥፋት የሚለውን ለማወጅ ስለሆነ ከዚህ በኋላ ከእምነት አባቶችም ብዙ መጠበቅ ሳይሆን እያንዳንዱ ህዝብ የእምነት አባቶቹን መጠበቅ አለበት። በእርግጥ እዚህ ላይ ሊሰመርበት የሚገባው ኢንተርኔት ቢቋረጥ፣ ስልካቸው ቢታፈን፣ የሚገልጹበት የቴሌቪዥን ኔትወርክ ቢቋረጥ፣ ቢዘጋጋ መልእክት ከማን ነው የምቀበለው የሚለውን ሁሉ በማሰብ ቤተክርስቲያኑን አሁን የተላለፈለትን መልእክት መርህ አድርጎ ሁሉም በቤተክርስቲያኑ እየጸለየ እየዋለ እያደረ የታዘዘውን ጥቁር ልብስ ለብሶ ቤተክርስቲያኑን መጠበቅ አለበት። የእምነት አባቶቹን መጠበቅ አለበት። ተቋሙን ከሰብሮ ከሚገባ ከወንበዴ፣ ከሀገር አጥፊ፣ ከረብሸኛ መጠበቅ አለበት። ባለበት በሚመጣው ልክ ሁሉ መልስ የመስጠት መብት በመንፈሳዊውም በዓለማዊውም በማናቸውም ህግ ፍቃድ አለው፣ ሞራል አለው። ማንኛውንም ለማድረግ ለእምነቱ ሲል ለመሞት ለመሰዋት የራሱ ኃላፊነት የራሱ ሞራል ግዴታ የእምነት ግዴታ ስላለበት ሁሉም በዚህ ልክ ነው ተረድቶ መንቀሳቀስ አለበት ብዬ ማምነው። ምክንያቱም ከዚህ በኋላ መጥለፎች፣ ማጭበርበሮች፣ ማታለሎች፣ በህግ ስም ጠበቃዎች፣ የተመለመሉ ጠበቃዎች፣ የተለያዩ አካላት እየተላኩ የማጭበርበርና የማታለል ትግልን የመጥለፍና ቤተክርስቲያንን ጨርሶ ለማጥፋት አሸባሪዎችን ትክክል ለማድረግ የተለያዩ ድራማዎች ሊሰሩ ስለሚችሉ ይሄ ፈርኳ ይመልሰኝ ያለ አገር ለመፍረስ ምሎ የተነሳ አጥፊ አብይ አህመድ የሚመራ አክራሪ ኦነግ ብልጽግና ታማኞቹን ታዛዦቹን በየአካባቢው በተለይ ደግሞ አማራ ላይ ብአዴንን ካበቃ በኋላ ይሄ ድርጅት ውስጥ ገብቷል። የተለያዩ ዝግጅቶችን እንደምናስታውስ ከሳምንት በፊት የጦር ኃይሉን ሲያስጎበኝ ነበር እና ይሄ ሁሉ ፍራቻ የወለደው ሳላፈርሳት አልፈርስም በማለት መፍረሱን መበተኑን አገር መፍረሱን መንግስቱ መበተኑን ሁሉ ስለሚያውቁ ህዝብን አባልተው እርስ በርስ አጫርሰው አገርን አደጋ ላይ ለመጣል እስከሆነ ድረስ ሁሉም ኃላፊነት አለበት። እዚህ ጋር እምነት ብቻ የኦርቶዶክስ እምነት ተከታይ መሆን ብቻ ሳይሆን ኢትዮጵያዊ መሆን በራሱ በቂ ነው። ለኢትዮጵያ እየፈረሰች ያለችው እንደ ሀገር ነው እና እንደ ኢትዮጵያዊነት ኢትዮጵያን ከመፍረስ ለመታደግ ሁሉም መረባረብ አለበት እላለሁ።
የመንግስት ዓላማ ምንድን ነው የምትለው? መንግስትና ሃይማኖት የተነጣጠሉ ራሳቸውን ችለው ያሉ ናቸው በሚል ህግ ውስጥ በሚተዳደር ሀገር ውስጥ መንግስት ጣልቃ ገብቶ ቤተክርስቲያኒቷን ለሁለት መሰንጠቅ አይደለም የማፍረስን ዘመቻ ነው እና ለምንድን ነው ዓላማው ምንድን ነው ብለህ ነው የምትረዳው? እስቲ ካንተ እይታ አንጻር።
በጣም ጥሩ ጥያቄ ነው። አድማጭ እና ያለው ኢትዮጵያ እንዲረዳ የምፈልገው ይህን ሬዲዮ እያዳመጠ የሚገኝ ማናኛውንም ኢትዮጵያዊ እንዲረዳ የምፈልገው ህግና ስርዓት በወረቀት ተጻፈ እንጂ በተግባር ኢትዮጵያ ውስጥ ተፈጽሞ አይታወቅም። ወያኔ ህነግ በትረ ስልጣኑ ከተቆጣጠረበት ጊዜ ጀምሮ ይህንን ጸረ አማራ የሆነ ኢትዮጵያን ለማፍረስ አማራ ለይቶ ለመምታት ሁሉም ጨቋኝና ተጨቋኝ የሚባል አማራን በሙሉ በታሪኩ አገር በመፍጠሩ ባበረከተው በታሪካዊ በማናቸውንም መንገድ የዋለውን ውለታ ወደ ጥፋት ቀይሮ እንዲጠፋ ኢትዮጵያ ኦርቶዶክስ ተዋህዶ የኢትዮጵያን ታሪክ የአማራን ታሪክ የኢትዮጵያዊ ማንነትን ጀግንነትን አጠቃላይ ሴትን የያዘች ስለሆነች አብራ እንድትጠፋ ሲሰሩ ህገ መንግስት ላይ ያስቀመጡት ወረቀት ሌላ ነው የሚለው እና ወረቀት ላይ የተጻፈው ማታለያ ነው እና ህዝብ እዛ ጋር አይደለም ማየት ያለበት። ህዝብ ማየት ያለበት በተግባር የሚሆነውን እና ሃይማኖት ወደ ቤተክርስቲያን ጣልቃ አትገባም፣ ወደ ሃይማኖት እምነት ወደ ፖለቲካ ጣልቃ አትገባም፣ ፖለቲካው ደግሞ ወደ እምነት ጣልቃ አይገባም ይላል። በተረፈ ግን እስከ ዛሬ ሲያጠፋ የነበረው ቤተክርስቲያኖች አያሌ ሲቃጠሉ የነበሩት እነ ጀዋር መሐመድ፣ እነዚህ አክራሪ የእስልምና እምነት የዋህብያ እምነት ተከታዮች በኦሮሞ ህዝብ ስምም ራሱ እየነገዱ ኦሮሞ ተጠቃሚ ነው፣ ኦሮሞ እንደዚህ ነው እያሉ ምንም የማያውቀውን ወጣት አሰልፈው ሰው እንዲያርድ፣ የሰው ደም እንዲጠጣ፣ የሰው ስጋ እንዲበላ የሚያስደርጉት በሙሉ ህግና ስርዓት የተጻፈ ስለሌለ አይደል? ተጻፋል በትረ ስልጣኑ ስለተቆጣጠሩት የአማራን ትግል አማራ አሸንፎ መስዋዕት ከፍሎ ትህነጎ ወያኔን ከአራት ኪሎ የነቀለበትን ትግል የአማራ አክቲቪስት ነን ባዮች የብአዴን ተከፋዮች ህዝቡን አታለው ብአዴን ራሱን ቆዳውን ቀይሮ አማራ መስሎ አማራን ትግል ጠልፎ ለነዚህ በማስረከብ ዛሬ ላይ ለዚህ እንድንበቃ እምነታችንን ፈርሳ ወንድሞቻችን በየቦታው እንዲወድቁ የእምነት ቦታዎቻችን እንዲረክሱ እንዲዘረፉ የእምነት አባቶቻችን እንዲዋረዱ እንዲታሰሩ እንዲደበደቡ ያስደረጉን የአማራን ትግል የጠለፉ አክቲቪስቶች ናቸው። በተለይ እነዚህ እነ ጌታቸው ሽፈራው የሚመራ ቡድን አጠቃላይ እነቹቹ አለባቸው እና ይሄ ተላላኪ ቡድን አማራውን አታሎ ብአዴንን የአማራ መሪ አስመስሎ ብአዴንም እውነተኛ ታርም ያለው አቻለሁ ከዚህ በኋላ እየታዘዝኩ ለወያኔ እየታዘዝኩ ሰራ ኑር ያለው ከዚህ በኋላ ለአማራ እታዘዛለሁ በማለት አታሎ ትግሉን ለኦነግ አስረክበናል፣ ለኦህዴድ አስረክበናል፣ ከዚህ በኋላ ለውጥ ማስቀጠል እንጂ ለስልጣን አይደለም አማራ የታገለው እያሉ እንዴት እንደቀለዱብን እንዴት እንደሰደቡን አማራ ሊቆጭ ይገባል። በተለይ አማራ ወጣት ሊቆጭ ይገባል። ጠላቱን ሊለይ ይገባል በውል እና ይሄንን ሁሉ አድርገው የመጡ ህግ የተጻፈ ስለሌለ አይደለም። የተጻፈ ህግ አለ፣ ግን ስልጣኑን የተቆጣጠረ አካል እነዚህ ሰዎች ዛሬ ላይ ትክክለኞች በህግ እውቅና ያገኘች በህግ እውቅና ብቻ ሳይሆን አገር እንዲፈጠር መሰረት የሆነች አገርን የፈጠረች ለአገር መተዳደሪያ ስርዓትን ፍትሐ ነገስትን ጽፋ የሰጠች አገርን ቀምራ ስርዓትን ቀምራ የከተማ አስተዳደርን ሁሉ ቀምራ ከተማ መስርታ ካርታና ፕላን እንዴት እንደሚሰራ ሁሉ አስተምራ የፈጠረችን ኦርቶዶክስ ተዋህዶ ቤተክርስቲያን መንግስት የሚባለው በዚህ ደረጃ ሳይደርስ አገር መንግስቱን ስትመራ የነበረች የክርስቲያን ደሴት የክርስቲያን ሀገር ዛሬ ላይ መጣው ወንበዴዎችን በዝሙት በዘረፋ በሙስና ስማቸው የረከሰ በክስ በተለያየ ወንጀል ባለም አቀፍ ሁሉ ስማቸው የረከሰ ሰዎችን አሰባስበው ይታዘዛሉ በማለት አጃቢ ገዳይ ፖሊሶችን በመንግስት በህዝብ በጀት በመንግስት ወጪ የሰለጠኑ የመንግስት ደሞዝ ተከፋዮች ከነመኪና ከነመንቀሳቀሻቸው ከነሙሉ በጀት ተመድቦላቸው እነሱ ጥበቃ ሲደረግላቸው ትክክለኛ የእምነት አባቶች እየተሳደዱ የትክክለኛ የእምነት ተቋማት ትክክለኛ የእምነት አባቶች ብፁዕ ቅዱስ አቡነ ጳጳሳት በሙሉ ጠባቂዎች ተነስተው አሸባሪዎችና መፈንቅለ እምነት አድራጊዎች ግን በጥበቃና በተለያየ መኪና እየታጀቡ ይሄን ሁሉ ሲያደርጉ ይሄንን መንግስት ካላደረገ ማን ሊያደርግ ይችላል ነው እንግዲህ የመንግስትን ፖሊስ የኦሮሚያ ልዩ ኃይል እንግዲህ ከሀገር ገንዘብ ከሀገር ሀብት ነው የሚከፈለው ይህን መንግስት ካላዘዘው ማን ሊያዝዝ ይችላል? ተደራደሩ እብሪተኝነት አቁሙ እያለ ጠቅላይ ሚኒስትሩ እየወጣ ሲሳደብ ነበር። ጥላቻውን ከውስጥ ያለውን እቅዱን ፈንቅሎ የወጣ ንግግሮችን በተለያየ መንገድ ነግሮናል እና ከዚህ የበለጠ ወንጀል የለም እና ህዝቡ አታላዩን ምንድን ነው ሲሰድቡት ዝም ያለ ሲመቱትም ያው ነው ይባላል እና ትላንት ሲሰድቡን እነ ዮናታን ቤተክርስቲያኗ ተከፈለች ተበጠበጠች ተናጠች በ2015 እነ እዩ ጩፋ ትልቁ ማህበር ሲፈርስ ሲበታተን ቀውስ ውስጥ ሲገቡ ነው የምናየው እያሉ ሲሰድቡን ዝም ነው ያለ። እንግዲህ ይሄ ዝምታ ዛሬ ላይ ደግሞ እያሳደዱ ምዕመናኑ እንዲገደሉ የእምነት አባቶች እንዲታሰሩ እንዲሳደዱ እንዲደበደቡ አስደረገ ማለት ነው እና ዝምታ አያስፈልግም ቀኝን ሲመጣ ግራን ስጠው እያሉ ተቀጣሪ ካድሬዎች በሰባኪያን ስም ሲሰብኩ ኖረዋል። ይህም ስተት ነው። ቀኝህን ሲመታ በጥፊ ሲመታ ሁለቴ በለው ነው የሚባለው እና ይሄንን ባለማድረግ ራስን ማስከበር አልተቻለም። አንድን ድመት ለመግደል ቤት ዘግተው ልደብድብሽ ቢሏት መውጫ ስታጣ እንግዲህ አይን እንደምታወጣው ሁሉም እንግዲህ መጨረሻው ደረጃ ላይ ደርሷልና ራሱን መጠበቅ አለበት፣ አካባቢውን መጠበቅ አለበት። የእምነት ተቋሙን መስጊዱንም ትክክለኛውን የእስልምና እምነት እና ሀጂ ሙፍቲን ደብድበው አባረው ጎረምሶችን ዘር ማጥፋት ወንጀል ሲያውጁ የነበሩትን የነ ጀዋር መሐመድን ስብስቦች ሙፍቲ አድርገው የሾሙት እንግዲህ እና አብይ አህመድ ናቸው። ብልጽግና ነው ባዲኖች ናቸው ሁሉም ማለት ነው። እና ይህንን የሚያደርግን አካል ህዝብ ዝም ማለት ራስን ማጥፋት ስለሆነ ህዝብ ያለውን በሙሉ ትግስ ወርባሪዎችን ጠላቱን ማን ምን እንደሆነ ስለለየ ለእምነቱ መቆም አለበት። ይህንን ህጋዊ ነው ህገ ወጥ ነው የሚባል ውስጥ መግባት የለበትም። ህግ የሚባል ተከብሮ ይታወቃል እንዴ? ህግ ቢኖር ኑሮ ሰው እንዴት ይታረዳል? ህግ ቢኖር ኑሮ አንድ ነፍሰ ጡር እንዴት ሆዷ ይቀደዳል? ህግ ቢኖር ኑሮ እንዴት ቪዲዮ እየቀረጹ ሰው ሲያርዱ ቪዲዮውን በሶሻል ሚዲያ ይለቁት ነበረ? ህግ ቢኖር ኑሮ ሰው ሲያርዱ ቤት ዘግተው ሲያቃጥሉ ፎቶ እያነሱ እንዴት ይለቁት ነበረ? ህግ ቢኖር ኑሮ ሰው ተዘቅዝቆ ሻሸመኔ ላይ ትላንትና ሲደበደብ ማን ተጠየቀ? ህግ ቢኖር ኑሮ አስከሬን እየጎተቱ በዱላ እየጨፈጨፉ ሲገሉ ማን ተጠየቀ? ህግ ቢኖር ኑሮ 27 ባንክ ሲዘርፉ ማን ጠየቃቸው? ህግ ቢኖር ኑሮ ያንን ሁሉ ህዝብ በጅምላ ሲጨፈጭፍ ማን ጠየቃቸው? ስለዚህ ህግ ምናምን የሚባለውን ዲስኩርና እንዲህ አይነት ዘባተሎ ወሬ በማቁ ትክክለኛውን ነገር እየመጣ ያለውን በተግባር እየሆነ ያለውን በተግባር መመለስ መመከት አስፈላጊ ነው። ፊት ለፊት እየመጣ ያለውን ከወንድሞቹ ጋር ከኢትዮጵያውያን በማስተባበር ሁሉም በያለበት ቢቆም ይሄ ያው እንግዲህ 100 ሚሊዮን ህዝብ ባለበት ውስጥ 20 ሚሊዮኑ ቢንቀሳቀስ ይህንን ስራ ከስር ከምንጩ ነቅሎ የማይደረስበት ጉድጓድ ውስጥ መቅበር ይቻላል እና በዚህ ልክ ነው ማሰብ ያለበት።
አንተ እንደ አንድ አማራና እንደ አንድ ኦርቶዶክስ ለወጣቱ፣ ለአዋቂ፣ ለእምነት አባቶቻችን የምታስተላልፈው መልእክት ምንድን ነው?
በጣም ጥሩ። መጀመሪያ የእምነቱ ተከታይ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ በሙሉ ዋና ኃላፊነት አለበት። ሁለተኛ የእስልምና እምነት ተከታይ፣ ሶስተኛ የፕሮቴስታንት እምነት። እንደው በእምነት ካየ ነው በአጠቃላይ ኢትዮጵያዊ በሚባለው ኦርቶዶክስ እምነትን ማፍረስ፣ ኢትዮጵያን ማፍረስ ነው ዋና ዓላማው፣ ዋና ሚስጥሩ ከውስጥ የተደበቀው ሚስጥር ኢትዮጵያን ማፍረስ ነው፣ ኢትዮጵያን መበተን ስለሆነ ኢትዮጵያ እንዳትበተን ሰላሙና ደህንነቱ የሚያሰጋው በሙሉ የአባቶችን የብፁዕ ወቅዱስ አባቶቻችንን ጥሪ ተቀብሎ መፈጸም አለበት፣ በተግባር ማዋል አለበት። መፈጸም ብቻ አይደለም እነሱ የተናገሩትን የእምነት አባቶች ስለሆኑ ሁሉንም ነገር ለማድረግ እምነቱም ስለሚያስገድዳቸው በእምነት አባትነታቸው ልክ ሁሉንም ባርከውና ቀድሰው አስተምረው ለመመለስም ስለሚሞክሩ እንደዚህ አይነት አካሄድ ደግሞ አንዳንዴ ጥፋትም ስላለው አውቆ የተደበቀ ሲጠሩት አቤት አይልም እንደሚባለው ሁሉ አውቀው ሆም ብለው ለእምነቱ ምንም ግንኙነት የሌላቸው ለእምነት ስለእምነት የማያውቁ ሰይጣናዊ
ድምጿን ስትቀንስ ዝም ያለች መስሏችሁ ዝም ያለች መስሏችሁ የነኳት አልፈዋል እርሷ ግን ጸንታለች ይህንንም አልፋ ገና ትኖራለች ይህ አይገባትም አገር